ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በዛሬ ዝግጅታችን የታላቁን ኢትዮጵያዊ ንጉሠ ነገሥት አፄ ቴዎድሮስን የሕይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን አንድ ለእናቱ መጽሐፍ ትረካ እንጀምራለን። አቤ ጉበኛ ከኢትዮጵያ ዕውቅ ደራሲያን አንዱ ነው።
ጉራች የሻፈረሱ አንድ ተረኝ ሆነ ቢዘልከን ትድረሱ ለማዩ ቱርክባይ የምሽሽኝ ሲጋመርሽ ጉራች የሻፈረሱ አንድ ተረኝ ሆነ ቢዘልከን ትድረሱ ለማዩ ቱርክባይ የምሽሽኝ ፈረሱ አባታጠቅ ስሙ ቴዎድሮስ ካላፍን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክባይ የምሽሽ
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ለናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈና 61 ዓመተ ምህረት አዲስ አበባ ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አብዴ ጉበኛ ማክደም የተንቀሳቃሽ ስዕል አዘጋጆች ቢያረጋግጡትም የስነ ምግባር ሰዎች ቢዘባበቱበትም ታሪክ ጸሐፊዎች የእስራኤል ክፋት በመቆርቆር ቢገልጹም ሄንሪ 8ኛ ለቀሊል በማይችል ታላቅነት በእንግሊዝ ታሪክ መድረክ ላይ ያንፈራጥጥበታል። የእስራኤል ውጤቶች ሲታዩም እነሱን ለመስራት የተገፋፋባቸው ትንሽነትና የራስ ብቻ ፍቅር ያለባቸው ተባዮች ይረሱለት ይችላሉ። የአንድን ሰው ዋጋ ገምተው ተገቢውን ክብር በማይነፉ እንግሊዞች የተጻፈ አንድ መጽሐፍ ይህን የመሰለውንና ሌላውንም ብዙ የምስጋና አስተያየት ሄንሪ 8ኛ ለተባለው የእንግሊዝ ንጉሥ ይሰጣል። ሄንሪ 8ኛ ማንንም ቀርቶ የተማስ ሞረን ያህል ታላቅ ሰው አንገት ያስቆረጠ ከህግና ከልማድ ውጭ ሆኖ በየጊዜው ይለዋውጣቸው ከነበሩ ሚስቶቹ አንዷንም እንዲሁ ራሷን ያስቆረጠ በብዙ ነገር ጨካኝና ህሊና የሌለው ሰው ይባል ነበር። ይሁን እንጂ በዚሁ ጎን ማንም ሊክዳቸው የማይችል ታላላቅ ስራዎች ላገሩ ፈጽሞ በማለፉ ታላቅነቱ አይቀነስም ተባለ። በክፋትና በደግነት ማነጻጸሩን እንተውና ወደ ባለውለታነት ስንገባ አጼ ቴዎድሮስ በኢትዮጵያ የሰሩትንና ሄንሪ 8ኛ ለእንግሊዝ የሰራውን ውለታ ስናነጻጽረው የቴዎድሮሱ ሙያና ውለታ እጅግ ልቆ ስለምናገኘው ቴዎድሮስ በኢትዮጵያ ታሪክ መድረክ ላይ ያንፈራጥጣሉ ብንል ጠባብ አገላለጽ ይሆናል። ቴዎድሮስ ገና ገና ወደፊት በሚመጣው የኢትዮጵያ ትውልድ ልብ ውስጥ እንደንቁ ያበራሉ። የሀገራችን የቆየ ታሪክ አጻጻፍና የዘመናችን ተቺዎች አስተያየት አሰጣጥ በምንም የማይለያይ በመሆኑ የሚጠሉትን መልአክ ሰይጣን፣ የሚወዱትን ሰይጣን መልአክ ማድረግ የተለመደ ቅሌት ነው። በዚህ ሁኔታ በዘመናቸው የጊዜውን ትውልድ ስሜትና ፍላጎት ወደ ፈለጉበት አቅጣጫ ሊነዱት ከሚችሉት ካህናትና መሳፍንት ጋር በፍጹም ያልተስማሙት ቴዎድሮስ መልአክ ባይሆኑ እንኳ መልአካዊ ሰው ሆነው ሳለ ጠላቶቻቸው ከሰይጣናትም መካከል በክፋት በለጥ ብሎ የታወቀውን ሰይጣን አስመስለው በሕይወታቸው ሲያበሳጯቸው ከሞቱ በኋላ ሲያስወቅሷቸው ኖሩ። የመሐመድ ግራኝን ኃይለኝነት ለመግለጽ መካከለኛ ሰውነት የነበረውን ሰው ከራስ ዳሸን ተራራ ይበልጥ ነበር ብለው በሚተርቱት አይነት በቴዎድሮስም ላይ ተራራ የሚያክል የሐሰት ወንጀል ተከምሮባቸው ይገኝ ነበር። ይሁን እንጂ 1812 ዓመተ ምህረት ገደማ ተወልደው በ1846 ዓመተ ምህረት ነግሰው በ1860 ዓመተ ምህረት በገዛ እጃቸው ሕይወታቸውን ያሳለፉት አጼ ቴዎድሮስ ዳግማዊ ያን ኢትዮጵያዊ ትውልድ ብቻ ንጉሠ ነገሥት ባለመሆናቸው የስድቡ ቀለም እየደበዘዘ በመሄድ ላይ ነው። አጼ ቴዎድሮስ በዘመናቸው የነበረውን ትውልድ በማይበገረው ብርታታቸውና በድል አድራጊው ሰራዊታቸው ብቻ አሳምነው የራስ ብቻ ፍቅር፣ ድንቁርና፣ ምቀኝነት፣ አመስ ሳያቋርጡ ባገነፈሏቸው ጠላቶች ሴራ፣ በውጭ ሰዎች ተንኮል፣ አገራቸውን በከበባት የጠላት ኃይል፣ በራሳቸውን ብስጭና ግትር ጠባይ ምክንያትነት እስከወደቁበት ጊዜ ድረስ ከገናናዎቹ የዓለም ንጉሶች እንደ አንዱ በሚያስቆጥር ታላቅነት መብተውታል። የዛሬውንና የወደፊቱን የኢትዮጵያ ትውልድም በመንፈስ ይገዙታል። ነገር ግን ታላቁ ቴዎድሮስን ከእኛ ቀድመው ያወቋቸው የውጭ ሰዎች ነበሩ። የልዩ ልዩ አገር ዜጎች የሆኑ ሰዎች ምንም እንኳ አንዳንዶቹ የፈጸሟቸውን የጭካኔና የስህተት ስራዎች በማጋነን ለመንቀፍ ቢሞክሩ፣ ሁሉም የኔን ታላቅ ሰው ስራና መንፈስ አመዛዝነው በዓለም ከተነሱት አገራቸውን አፍቃሪዎች ጀግኖችና ታላላቅ አስተዳዳሪዎች ከሆኑ ጥቂት ንጉሶች አንዱ መሆናቸውን በትክክል ሲያውቁ እኛ አብዛኛዎቻችን የምናውቃቸው በገዳይነታቸው በአቃጣይነታቸውና በወራሪነታቸው ነበር። የዚያ ዘመኑ ትውልድ ባያውቃቸውም አይፈረድበትም። ልማዱና አስተሳሰቡ እንግዳ ከሆነው አስተሳሰባቸው መንፈሱ እጅግ ከርሞት ከተራመደው መንፈሳቸው በጣም የራቀ ከመሆኑ በላይ እሳቸው ወደፊት ህዝቡ ወደኋላ ሲሳሳቡ በመካከሉ ያለው ችግር የሚያግባባ አልነበረም። በአሁኑ ጊዜም አጼ ቴዎድሮስን አያቶቻችን ባለማወቅ ገለው ከቀበሯቸው ቦታ ለማውጣት በመታታም ላይ ያለን መሆናችን በጉልህ ይታያል። ለዚህም ብዙ ተግባር ሲከናወን ይገኛል። በአሁኑ ጊዜ ስለስታቸው የሚነገሩትና የሚሰሩት ሁሉ ነገሮች አጼ ቴዎድሮስ ካሁኑና ወደፊት ከሚመጣው የኢትዮጵያ ትውልድ ጋር በዘመናቸው ከነበረው ትውልድ ጋር ያልሆነላቸውን ያህል በመንፈስና በአስተሳሰብ የሚስማሙ ሰው እንደነበሩ የሚያስረዱ ምስክሮች ናቸው። በኢትዮጵያ ውስጥ በቴዎድሮስ አይነት ተነስቶ በቴዎድሮስ አይነት ሰርቶ በቴዎድሮስ አይነት ያለፈ ታላቅ ሰው ቀድሟቸው ስላልተፈጠረ ሰሯቸው የሚባሉትን ስህተቶችና የጭካኔ ስራዎች ወደ ጎን ተወስድ አድርገው አንዳንድ የውጭ ሰዎች ለአገሩ የመጀመሪያውና እርሱ ብቻ የሆነው አገሩን አፍቃሪ ብለው ይጠሯቸዋል። እርግጥ ነው በየዘመኑ አገራቸውን የሚወዱ ብዙ ታላላቅ ኢትዮጵያውያን እየተነሱ ከጊዜው አስተሳሰብ ጋር ሳይጋጩ ከአካባቢያቸው ጋር ተስማምተው ኑረው በሰላም አልፈዋል። በእርሳቸው ዘመን ግን በኢትዮጵያ ፍቅር ተቃጥለው ለውድ አገራቸው ለኢትዮጵያ ደህንነት ላቀዱት ሰፊ ዓላማ ጠረቶች የመሰሏቸውን ወገኖቻቸውንም ያለ ምህረት አቃጥለው የሞቱት ቆራጥ አገሩን አፍቃሪ በርግጥ ራሳቸው ብቻ ነበሩ። ስለዚህ እኔን በረጅም ታሪካችን ውስጥ ልዩ ቦታ ያላቸው ታላቅ ሰው ቆራጭ፣ ፈላጭ፣ ገዳይ፣ አቃጣይ ነበሩ እያል ማንም ሲፈጽመው የኖረ ስህተታቸውን ከምናጋነን ይልቅ ጠቅላላ ሁኔታቸውን ለመረዳትና ከራሳችን ጋር ለማስተዋወቅ መሞከር ከተግባሮቻችን አንዱ ሊሆን የሚገባው ነው። በዚህም መሰረት ራሴም ስለ አጼ ቴዎድሮስ አንድ መጽሐፍ ለመጻፍ የብዙ ጊዜ ምኞት ነበረኝ። የተወለድኩበት ቦታ በጎጃም ጠቅላይ ግዛት ውስጥ በጣና ባህር ድንበር በሚገኘውና በጎንደር አካባቢ ካለው የበጌ ምድር ግዛት ጋር በሚዋሰነው አሸፈር በሚባለው ቦታ ከመሆኑ በላይ በዘሬ ከሁለቱም ክፍሎች እጅግ በመቀላቀሌም በዚያው በማደጌም በጣና አካባቢ ካሉት የጎጃምና የበጌ ምድር ግዛቶች ብዙዎችን እንደ አክስቶቼና አጎቶቼ ከልጅነቴ ጀምሬ አውቃቸዋለሁ። ይህም መጽሐፍ ስጽፍም ስለ አንዳንድ ቦታዎች ለመናገር በማስብበት ጊዜ ብዙ ትዝታ፣ በተለይም ስዘፈዘፍ ያደግኩበት የጣና ሐይቅ ትዝታ ከፊቴ እየቀረበ ናፍቆት ያሳድርብኝ ነበር። ይህም በመሆኑ የአጼ ቴዎድሮስን ታሪክ በታሪክ መጽሐፍ ተጽፎ ከማየቴ በፊት ታሪክነትም አፈ ታሪክነትም ባለበት ሁኔታ ከብዙ ሽማግሎች እንደ ተረት ስሰማው ቆይቼ ነበር። ይህን መጽሐፍ ከመጀመሪያ በፊትም የአጼ ቴዎድሮስን ሥራና መንፈስ በራሴ ድርሻ የምችለውን ያህል እገልጽበታለሁ ብዬ ያሰብኩትን አንድ ረጅም የግጥም ጽሑፍ ጀምሬ ነበር። ነገር ግን አንድ ደብተር ከጨረስኩ በኋላ አቋርጬ ሐሳቤን በሌላ መልክ ለመጻፍ ፈለኩ። ጊዜው ሲፈቅድልኝም ይኸው ይህን መጽሐፍ ጽፌ ለማቅረብ ቻልኩ። ይህን መጽሐፍ በልብ ወለድ ታሪክነት ስደርስ በአፈ ታሪክም በተጻፈ ታሪክም የሚነገሩትን ብዙ ቦታዎችና የሰው ስሞች አልተውሁም። ነገር ግን ታሪካዊ ልብ ወለድ እንጂ ታሪክ ስላልጻፍ ብዙ ሰዎችንና እጅግ ብዙ ነገሮችን በየተስማሚው ጊዜና ቦታ ራሴ እየፈጠርኩ አግብቻለሁ። ታሪካዊ ቲያትሮን ወይም ታሪካዊ ልብ ወለድ ታሪክ የሚጽፉ ደራሲያን ሁሉ በእውነት የነበሩ ሰዎችን ስምና እንዲሁም ጊዜውንና የታሪኩን ቅደም ተከተል ጨርሰው ሳይለቁ የራሳቸውን ድርሰት እንደሚፈጥሩ ሁሉ እኔም በእውነት የነበሩትን ቴዎድሮስን መሰረት አድርጌ የራሴን ድርሰት አቀረብኩ። ከዚህም ጋር ከእሳቸው በፊት የነበረውን ሁኔታና የነበሩትን ሰዎች የአገሪቱንም የቆየ ባህል አብሬ ለመግለጽ እስከተቻለኝ ሞክሬያለሁ። በቋንቋ በኩል እንኳ ሳይቀር በተለይ ሰዎቹ ንግግር በሚለዋወጡባቸው ክፍሎች ላይ የአካባቢው ህዝብ የሚናገረውን ለመግለጽ እስከተቻለኝ ሞክሬያለሁ። ታሪካዊ ልቦለድ መጽሐፍ ከሌላው አይነት ልቦለድ የበለጠ አስቸጋሪ ነው። ምክንያቱም ታሪኩንና ልቦለዱን ማዋሃዱ ከባድ ችግር በመሆኑ ነው። ማንኛውም ደራሲ ቴዎድሮስን ሳይለቅ የራሱን ቴዎድሮስ ሊያቀርብ ይችላል። ግን ልቦለዱ አንድ አይና እንዳያደርገው መጠንቀቅ፣ የባለ ታሪኩን እውነተኛ ታሪክም አስቀድሞ ማንበብ አለበት። አንዱ ደራሲ አጼ ቴዎድሮስ ያለ ምንም ምክንያት ሲገድሉ፣ እጅና እግር ሲቆርጡ፣ ቤት ሲያቃጥሉ፣ ቤተክርስቲያን ሲበዘብዙ የፈጸሙትን በደል ብቻ እያጋነነ ከፍጹም ጭካኔ ከፍጹም አውሬነት ጋር ቢያቀርባቸው አንድ ሰይጣን ቴዎድሮስ ራሱ ሊፈጽ ቻለ ማለት ነው። ሌላው ደግሞ ሁልጊዜ ቀን ሲያስቡ ሲደክሙ፣ ሁልጊዜ ለአገራቸው መልካም ውጤት ሲያስገኙ የሰሩትን መልካም ስራ ብቻ እያጋነነ ተቀጡ፣ ተጎዱ የሚባሉትም በራሳቸው መጥፎ ስራ እንጂ በቴዎድሮስ ጭካኔና ክፋት አለመሆኑን እየገለጸና አጥፊዎቹን ሰይጣን እያደረገ ቢፈጽ መልአክ ቴዎድሮስን ራሱ ፈጠረ ማለት ነው። ከሁለቱም የተለየው ደራሲ ደግሞ ሰው እንደመሆናቸው መጠን ክፉም ደግም ቢሰሩ የሚያመዝነውን ወገን አይቶ ደግም ቢበላቸው ክፉ ቴዎድሮስ ፍጹም መልአክም ፍጹም ሰይጣንም ሳይሆኑ አገራቸውን የሚወዱ አንድ ታላቅ ሰው የነበሩ መሆናቸውን ሊገልጽ ይችላል። በራሴ በኩል ይህን ታሪካዊ ልቦለድ ስጽፍ መልአክ ወይም ሰይጣን ቴዎድሮስ ሳይሆን ሰው ቴዎድሮስ ለማሳየት ነው። አጼ ቴዎድሮስ ሩኅሩኅና ለጋስ ሰው ነበሩ። ቀደም ብዬ እንደገለጽሁት የወደደውን ሊቀ መላእክት ሚካኤል እንጂ በሴትና በወንድ ግንኙነት የተፈጠረ ሰው አይደለም የሚለው የከንቱ ውዳሴ ደራሲ ሲራገምም የዚያን ያህል በመሆኑ ብዙ ሰዎች በገለጹት አስተያየት አጼ ቴዎድሮስ ሰብአዊ ርኅራሄ ጨርሶ የሌላቸው ሰው መስለው ይታያሉ። ነገር ግን በአጼ ቴዎድሮስ ላይ ጎልተው ከሚታዩት ባህሪዎች አንዱ ፍጹም የሆነ ርኅራሄ ነው። ከታላቅ በፍጭት ላይ ወድቀው ፍጹም የጭካኔ ሥራ ይፈጽሙ ነበር በሚባሉበት ጊዜ እንኳን አልፎ አልፎ የሚያሳዩት ርኅራሄና ጸጸት፣ ለጠላቶቻቸውም የሚያደርጉት ይቅርታ፣ በሰው ክፋት የተጋረደ ታላቅ መንፈስ እንደነበራቸው የሚያሳይ ነው። እንግሊዞች ወደ ኢትዮጵያ የዘመቱበትን ታሪክ የሚገልጸው መዝገብ በዚያ ዘመኑ የገንዘብ ዋጋ የእንግሊዝ መንግስት 9 ሚሊዮን ፓውንድ አውጥቶ የጦር ኃይል እንዲልክ ስላስገደዱት ጠላት ንጉሠ ነገሥት የሚከተለውን ይገልጻል። ቴዎድሮስ በነገሱበት ጊዜ በጣም ብዙ የአረመኔነትና የጭካኔ ሥራዎች እንዳይፈጽሙ አገዱ። የባራ ንግድን አጠፉ። እቴጌይቷ አበች በሕይወት በኖሩበት ዘመን ሁሉ አጼ ቴዎድሮስ ሰብአዊ ርኅራሄ ያላቸው፣ ከመጠጥ የራቁ፣ ከማንኛውም ጎጂ ነገር የተቆጠቡ፣ ባላቸው ነገር ሁሉ ተደስተውና ጠግበው የሚኖሩ ሰው እንደነበሩና ከእሳቸው ሞት በኋላ ግን በአገራቸው ሰዎች ዘንድ ስማቸውን ያጠፋውንና የውጭ ጦር ወደ አገራቸው እንዲገባ ያደረገውን ጭካኔና ጥፋት ሰሩ ይባላል። ከጊዜ በኋላ በአጼ ቴዎድሮስ ትእዛዝ ታስሮ እንግሊዞች እስከመጡበት ጊዜ ድረስ የቆየውና ጆን ቤልን ይበልጥ ከሚወዱ በቀር ከማንኛውም የነጭ ዘር ይበልጥ አጼ ቴዎድሮስ ያቀርቡኝ፣ ይወዱኝ፣ ቃሌንም ይሰሙልኝ ነበር የሚለው የጆን ቤል ልጅ ባል የስዊሱ ተወላጅ ቴዎፍሎስ ዋልደማየር የአጼ ቴዎድሮስ ሁኔታ በእርግጥ ያሳዘነው በሚመስል ሁኔታ ብዙ ነገር ሲጽፍ የንጉሱን የርኅራኄ ጠባይ አንስቶ አንድ ቀን ንጉሱ ጋር በተጠቦታ ስንሄድ አንዲት በግማሽ የተራበችና ልብሷ ፍቷት የሄደ ደሃሴት አገኘን። ንጉሱ ከበቅሏቸው ወርደው የራሳቸውን ሸማ አውልቀው ሰጧት። ከዚያ በኋላ ገንዘብ ጨምረው ሊሰጧት ቢፈልጉ ገንዘብ በእጃቸው ስላልነበረ ጥቂት ብር ሊያበድራቸው እችል እንደሆን ጠየቁኝ። እኔም አወጃን ሆይ 5 ብር ስለያዝኩኝ ሊወስዱ ይችላሉ ብዬ መለስኩላቸው። እሱንም ወስደው ለሴትየዋ ሰጧት። ይህ ገንዘብ ብዙ በጎች ሊገዛላት ይችል ስለነበር ሴትየዋ እየፈነጠዘች ሄደች። ማምሻ ንጉሱ 100 ብር ሰጡኝ ይላል። ዋልድማየር በእርግጥ የአጤ ቴዎድሮስን ሁኔታ የተረዳ ይመስላል። በመጨረሻው ጊዜ እንዴት እንደፈራቸው ሲገልጽ እንኳ ድሮ ልበ ርቱዕ የነበሩት አሁን ግን አስፈሪና ጨካኝ ከሆኑት ንጉስ መራቅን ተመኘው አለ እንጂ እንዲያው ዝም ብሎ አረመኔ ሊላቸው አልፈለገም። ውልተር ፕራውዴን እጅግ በጣም ለጋስ፣ ከማንኛውም ስግብግብነት ሁሉ ነፃ የሆኑ ሰው ናቸው ብሏል። አጼ ቴዎድሮስ የሸፈተው ህዝብ ከብት እንዲዘረፍ በሚያዙበት ጊዜ እንኳ የራሳቸውን ድርሻ ምን ይሰሩበት እንደነበር ሲገልጹ አለቃ ዘነብ የሚከተለውን ጽፈዋል። ከብቱም ለንጉሱ 2 እጅ ለወታደሩ 1 እጅ ይደርሰዋል። የንጉሱንም ዕጣ ጉልበት ለሌለው፣ ለደካማ፣ ለታመመ፣ ለእንግዳ ይሰጡታል። አጼ ቴዎድሮስ ፍጹም ጭካኔ ይሰሩ ነበር በሚባልበት ጊዜ እንኳ ርኅራኄያቸው ጨርሶ ትቷቸው አልጠፋም ነበር። ለምሳሌ አለቃ ወልደ ማርያም የተባሉት ኢትዮጵያዊ ጽፈውት ሙሴ ጊልሞት የተባሉት ፈረንሳዊ ያሳተሙት የአጼ ቴዎድሮስ ታሪክ እንዲህ ይላል። ይህንንም ፊት እንደተናገር በይፋት ከተማ ቤት እያስገቡ አነደዱት። ከመንገድ በላይ በታችም የነበሩ ቤት ሁሉ በሰው መቃጠል አለቀ። እንዲህ ባለቀ ጊዜ ደብረ ታቦር ላይ እርጉዝ እመቻትም ወንዱም እየተያዙ ሲቃጠሉ፣ ቢመሽ ቤትም ቢያልቅ ከሜዳ ላይ እየጠበቁ በዝናም ራቁታቸውን አደሩ። በማግስቱ ለማቃጠል ቤት ሲገቡ የ5 ዓመት ልጅ እናቱን እጇን ይዞ እንደ ትናንት ዝናብ እንዳይመታ ነይ ቶሎ እንግባ እያለ ሲያለቅስ፣ እናቱም ስታለቅስ አይተው ጠየቁ። የልጁንም ነገር በሰሙ ፈጣሪ ምን ነው እንዲህ ታደርገኛለህ? ወይኔን ቶሎ ግደል፣ ህዝብ ይረፍ ብለው አልቀሰው ሊቃጠሉ የቀረቡትን ሁሉ ምረውት በያገሩ ገባ። ለአጼ ቴዎድሮስ አስተያየትና ድጋፍ ለመስጠት ሳይሞክሩ ዝም ብለው የሚናገሩት አለቃ ወልደ ማርያም ከዚህ ቀጥለው አንድ ሰው ቤቱ ሲቃጠል ሳያውቀው በእህል ጉድጓድ ውስጥ ገብቶ ከእሳቱ ድኖ ስላዩት ቴዎድሮስ የእግዚአብሔርን ሥራ አድንቀው እንዲሄድ መተዋቸውን ይገልጻሉ። አጼ ቴዎድሮስ ጸሐፊ የነበሩት አለቃ ዘነብ ጸባውት ኤኖ ሊትማን የተባሉ ጀርመናዊ ያሳተሙት የአጼ ቴዎድሮስ ታሪክ የእቴጌ ተዋበችን ሬሳ ይዘው በሚንከራተቱበት ጊዜ የወጓቸውን ጠላቶች እንኳ ከማረኳቸው በኋላ ስለ መድኃኔዓለም ብለው እንደለቀቋቸው፣ ከዚህም በቀር በየቦታው ሽፍቶችን ባጠፉ መጠን ብዙ ጊዜ ስለ መድኃኔዓለም እያሉ ጠላቶቻቸውን መልቀቃቸውን ይገልጻሉ። ጀግናው ቴዎድሮስ ለአጼ ቴዎድሮስ ስለ ብዙ ስራቸው አሟጋች ነገር ሲፈጠር ጀግንነታቸው ብቻ ሁሉም ተስማምቶ መስክሮለት ከሙግቱ ወጥቷል። ያ የስድብ መዓት የሚያወርድባቸው ዶክተር ሄንሪ ስተርን እንኳን ታዛ በእነዚያ ጊዜዎች ያሳያቸው ፍርሃት ጨርሶ የሌለበት ጀግንነትና የጦርነት ስልት ወዳጆቹም ጠላቶቹም እንዲያደንቁትና እንዲያጨበጭቡለት አድርገውታል ይላል። አጼ ቴዎድሮስ ጀግንነት የማንም ብር የማንም አፍ ምስክር ከሚሆን እረፍት የሚባል ነገር ሳያውቁ በያቅጣጫው ተንከራተው አንድ ያደረጉት የኢትዮጵያ አፈር ይመሰክራል። አንዳንድ ሰዎች አጼ ቴዎድሮስን ጥቁሩ ናፖሊዮን ይሏቸዋል ይባላል። አንዳንዶቹም ጠቅላላ ስራቸውና መንፈሳቸው የሚመሳሰለው ከታላቁ ጴጥሮስ ጋር ነው ይላሉ። ምናልባት ከጴጥሮስ ጋር የሚመሳሰሉባቸው አንዳንድ ነገሮች አሉ። ከናፖሊዮን ጋር ግን ብዙ መመሳሰል ያላቸው አይመስሉም። ናፖሊዮን የተነሳው ነፃነት፣ እኩልነት፣ ወንድማማችነት በሚሉ ቃሎች አንድ በሆነ በሰለጠነ ህዝብ መካከል ሲሆን የህዝቡን ሙሉ ድጋፍና ኃይል ይዞ ያን ያህል ድል አገኘ። ቴዎድሮስ ያን ሁሉ ጀግንነት ምንም ሊያውቅላቸው ባልቻለ ህዝባቸው ላይ አውለውት ራሳቸው ለሚስተር ራሳም እንደነገሩት ሁሉ የኢትዮጵያ ንጉሠ ነገሥትነት ወደ መቅደላ ባለቤትነት ብቻ ወርደው ህዝባቸው ብቻ ሳይሆን ከጦር ኃይላቸው አብዛኛው ከፍቷቸው በሚገኙበት ጊዜ ባንድ ከውጭ የመጣ ጦር ድል ሆኖ ጠቅላላው ሁኔታ ሁለቱ ሰዎች ሲመዛዘኑ ናፖሊዮን በአካባቢ ኃይል፣ ቴዎድሮስ በራሳቸው ኃይል የተነሱ ሆነው ሲገኙ ካነሳሳቸው በኋላ ግን ናፖሊዮን የሚመራው ህዝብ ሲኖረው ኢትዮጵያ ቴዎድሮስን ባፈራች ጊዜ መንጋ ሳይኖራት እረኛ አደራጅታ ነበር። ህዝብ ቢኖራቸው ኑሮ ግን ከናፖሊዮንም የበለጠ መንፈስ እንደነበራቸው የሁለቱን አሟሟት ማየት ብቻ ይበቃል። ጀግናው ናፖሊዮን ቡናፓርት ለመጨረሻ ጊዜ ተሸንፎ እድሉ እንደተዳችው ባየ ጊዜ ለእንግሊዝ ዘውድ እንደራሴ የሚከተለውን ደብዳቤ ጻፈ። ልዑል ሆይ፣ አገሬን በከፋፈሏት አስኪዎችና በአውሮፓ ሀያላን መንግስታት ጥላቻ ተጠቅቼ የወደቅኩት ሰው የፖለቲካ ስራዬን አቁሜ በእንግሊዝ ህዝብ መሃል ለመቀመጥ እንደ ቶሚ ስቴክሊስ ሁኜ መጥቻለሁ። ይህን ከጠላቶቼ መካከል ይበልጥ ሀያል፣ ይበልጥ በባህሪዮ የጸኑ፣ ይበልጥ ለጋስ ከሆኑት ከልዑልነቶ እንደማገኘው ስለማስብ በእንግሊዝ ህዝብ ህግ ስር ተጠብቄ እቀመጣለሁ። ናፖሊዮን ይህን ደብዳቤ ጽፎም ልመናው ሳይሳካለት ቀረ። ለዚህ ደብዳቤ የመጣለት መልስ እንዲያውም ንጉሠ ነገሥትነቱን እንኳሽሮ ጄኔራል ቦናፓርት በእንግሊዝ ምድር ላይ አያርፍም፣ ወደ ቅድስት እሌኒ ደሴት ይወሰዳል እንጂ የሚል ቃል ነበረበት። አጼ ቴዎድሮስ ግን እጆን ይስጡ ሲባሉ በዚህ ሁሉ ጥቃት ያደረሷቸውን የአገራቸው ሰዎች ወቅሰው ሀያላኑን ክንድ እንደ ህፃን ልጅ እጅ ሲያንጠለጥል የኖረ እጅ በማንም እጅ የማይጨበጥ መሆኑን ገልጸው ድል ሲሆኑ የራሳቸውን ህይወት ሳይደፈር በራሳቸው እጅ አጠፉት። ቴዎድሮስና ሃይማኖት። አጼ ቴዎድሮስ ፍጹም ክርስቲያን ሰው ነበሩ። ከፉከራዎቻቸው አንዱ የክርስቶስ ባሪያ ወይም የመድኃኔዓለም ባሪያ ማለት እንደነበረ ብዙ ጊዜ ይነገራል። ከዚህም ጋር ኢትዮጵያውያን እስላሞችን ስለ ሃይማኖታቸው አንድም ጊዜ አስቸግረዋቸው አያውቁም ነበር። አጼ ቴዎድሮስ ምንም እንኳ ካህናትን ቢጠሩና ቤተክርስቲያንን በኋላኛው ጊዜ እጅግ ቢደፍሩ ሃይማኖት በሕይወታቸው ውስጥ ከፍተኛውን ቦታ የያዘ ነገር ነበር። የመንግስታቸው የውጭ ዓላማ ከተመሰረተባቸው ታላላቅ ነገሮች አንዱ ቱርኮችን መጀመሪያ ከኢትዮጵያ ጠረፎች፣ ቀጥሎ ከኢየሩሳሌም በማባረር የክርስቲያንን ሃይማኖት መስፋፋት ነበር። በክርስቲያን ሕግ ከሚስታቸው ጋር በተክሊል የቆረቡ ሰው ነበሩ። እግዚአብሔር ለእኔ ለለማኙ ዙፋን እንደሰጠኝ እውቀት እንዲሰጠኝ ጸልዩልኝ እያሉ በእግዚአብሔር ፊት ራሳቸውን ዝቅ ያደርጉ ነበር። ታላቅ ክብር ከነፍስ ጋር ሲመዛዘን ምንድን ነው እያሉ ዙፋናቸው እግዚአብሔር ለሰው ልጅ ካዘጋጀው ሰማያዊ ክብር ጋር ሊመዛዘን የማይችል መሆኑን ይናገሩ ነበር። በአውሮፓ መንግስታት ላይ ያ ሁሉ ሊፈጸምላቸው ያልቻለ ጽኑ ተስፋ ሊኖራቸው የቻለውም በእነዚህ አገሮች ያሉ መሪዎች ሁሉ እንደሳቸው ለክርስትና ሃይማኖት የሚጨነቁ ስለመሰላቸው ነበር። ቆንስል ዎልተር ክላውዴንም ያለ ክርስቶስ እኔ ከምንም ነገር አልቆጠርም፣ ይህን የተዘበራረቀ መንግስት እንዳጣራውና እንዳሻሽለው ተመርጬ ከሆነ ግን ከእርሱ እርዳታ ጋር ይህን እንዳላደርግ ማን ያግደኛል ይሉ እንደነበር ገልጿል። በክርስቲያንነታቸው ስላላቸው ጽናት ዶክተር ሄንሪ ብላንክ የተባለው ራሳቸው አጥተው ያቆዩት ሰው ከዚህ የሚከተለውን ይናገራል። ካህናቱን ማህይምናን ስለሆኑባቸው ይጠሏቸውና ይነፋቸው ነበር። ይሁን እንጂ በየትም ሲሄዱ የድንኳን ቤተክርስቲያን ሳይዙና አንድ ሰራዊት ቀሳውስት ደባትርና ዲያቆናት ሳያስከትሉ በጭራሽ አይሄዱም ነበር። በቤተክርስቲያን ጠግ ሲያልፉም ሳይሳለሙና መቃን መድራፉን ሳይስሙ በፍጹም አያልፉም ነበር። የቴዎድሮስ የአእምሮ ችሎታና አካላዊ አቋም። ልጆች ታላላቅ ሰዎች አንድ አይነት ብቻ ስጦታ የተሰጣቸው አይደሉም። በብዙ ሁኔታ ከሰው የሚበልጡበት የተፈጥሮ ስጦታ ነበራቸው። በድል አድራጊነታቸው የታወቁ ብዙ ታላላቅ መሪዎች ምንም እንኳ በአብዛኛው የዓለም ሕዝብ ዘንድ ስማቸው በጣም ገኖ የሚታወቀው በጦረኛነታቸው ባገኙት ድል ቢሆን፣ እነዚህ ሰዎች በጦረኝነታቸው ካላቸው ችሎታ እኩል የሆነ ወይም የበለጠ ሌላ ሌላ የተፈጥሮ ስጦታ ታይቶባቸዋል። ለምሳሌ ታላቁ እስክንድር ጦርነት መውደዱ ባይካድም ያሸነፈውን አገርና ያሸነፋቸውን ጠላቶች በግፍ የሚደመስስ ደደብ ጀነራል አልነበረም። ያሸነፋቸው አገሮች አገሩ በዚያ ዘመን የነበራትን ስልጣኔ እየተቀበሉ የሰለጠኑና በመልካም ሕግ የሚመሩ እንዲሆኑ የሚጣጣ ራሱ የበሰለ እውቀት ያለው የኪነ ጥበባትና የስነ ጥበባት ስራዎችን ጣዕም የሚያውቅ የሚናገረው ሁሉ እውቀቱንና ታላቅ ሰውነቱን የሚገልጽለት ሰው ነበር። ዮልዮስ ቄሳርም እንደዚሁ የተጣራ ሰው ነበር። ሰይፉን ወደ አፎቱ ከቶ ብዕር ባነሳበት ጊዜ በዓለም ውስጥ የእሱን ያህል ዝና ያላቸው 3 መጽሐፎች ጽፏል። በድል አድራጊነት ብቻ ሊመሰረት አይችል የነበረውን የሮማ የቄሳር ግዛትም መልካም በሆነውና በበጎ መንፈስ ጭምር የማሸነፍ ጠባይ በነበረው አስተዳዳሪነቱ መስርቶት አልፏል። ሌሎችም በጦረኝነት የታወቁት እንደ ቀዳማዊ ናፖሊዮን፣ ታላቁ ፍሬድሪክ፣ ታላቁ ጴጥሮስ የድል አድራጊነትም ጥም ያዘው ተራ ወራሪ ከሆነ የጦር መሪ እጅግ የሚለዩበት ከፍ ያለ የመንፈስ ትልቅነት ነበራቸው። ነገር ግን አንድ ጸሐፊ የዓለም ሕዝብ ከጠቃሚዎቹ ሰዎች ይልቅ ለአጥፊዎቹ የልግስና ጭብጨባ ይሰጣል እንዳለው ሁሉ እነዚህን ታላላቅ ሰዎች በአስተካካዮች የጦር ሜዳዎች በፈጸሙት የገዳይነት ሙያ ከልክ በላይ ሲያደንቃቸው፣ በሰላም ጊዜ ለፈጸሟቸው ከፍተኛ ሙያዎች ከምስጋና የተቆጠበ ነው። የኛው ታላቅ ሰው አጼ ቴዎድሮስን ጦረኛነታቸውና በኋለኛው ጊዜ በአገራቸው ላይ ያደረሱት ጥፋት ተጋኖ ሲነገርላቸው ብዙ ታላላቅ ስጦታዎቻቸው ለሀገራቸው ሰዎች ጎልተው ሳይታዩ ተውጠው ቆይተዋል። አጼ ቴዎድሮስ እንደ አካላቸው ኃይል የጠነከረ የአእምሮ ኃይል ነበራቸው። በዘመናቸው ከፍተኛ እውቀት ሆኖ ይገመት የነበረውን የሀገራቸውን ትምህርት በጥልቅ ከማወቃቸው በላይ አረብኛ አጣርተው የሚያውቁ ሰው ነበሩ። የአረብኛ ቋንቋ ችሎታቸውን ስሙ የማይታወቅ ኢትዮጵያዊ ጽፎት ኢጣሊያዊው ፕሮፌሰር ፉሴራ ያሳተሙት መጽሐፍ አረብኛ ትንሽ ይሰሙ ነበርና ብሎ ሲያልፍ በአረብኛ ቋንቋ ያነጋገራቸውና ወደ አረብኛ የተተረጎመ ደብዳቤያቸውን ትርጉም በአረብኛ ራሳቸው ሲያርሙ ያዩአቸው እነ ሚስተር ራሳም ጥልቅ የሆነ የአረብኛ ቋንቋ ችሎታ እንደነበራቸው ገልጸውታል። ከዚህም ጋር ከፍተኛ የግጥምና የንግግር ችሎታ የነበራቸው ሰው ነበሩ። ለምሳሌ እጅግ የሚወዷቸውና ታላቅ ድጋፋቸው የነበሩት ባለቤታቸው እቴጌ ተዋበች የሞቱባቸው ጊዜ ሲያለቅሱ የገጠሙትን እስቲ ጠይቁልኝ ርቃ ሳትሄድ እቴጌ ተዋበች ሚስትናት ገረድ እጅግ ሙያ አዋቂ ዛሬ ተቀበረች መድኃኒቱን ምሳ ታበላኝ ነበረች የሚለውን ግጥምና በሕዝባቸው ክፋት ተስፋ ቆርጠው የጭካኔ ሥራዎችን በሚፈጽሙበት ዘመን እኔ ምን ቸገረኝ ቢበስል ባይበስል ገና ሆዴ ሽሮ ይበላ ይመስል ያሉትን ማስታወስ በቂ መረጃ ነው። እነዚህ ስድስት መስመሮች ለአጼ ቴዎድሮስ የግጥም ችሎታ ቋሚ ምስክሮች ናቸው። በዚህ ሁኔታ በገናቸውን እያነሱ በተቀኙ ቁጥር ፈሶ የቀረውን የግጥም ጎርፍ መገመት አያቅትም። በንግግር ችሎታቸው በኩል ስንመለከት ደግሞ አንዳንድ ጊዜ ሌላውን ቀርቶ ተሳዳቢዎችንም ሳይቀር በግድ የሚያስቅ ነገር ይናገሩ ነበር። ለምሳሌ ቅጥ የለሹ የፈረንሳይ ቆንስል እየዋሸ ሊያሳስታቸው ሲሞክር ስላወቁበት በአገሬ ውስጥ የሚበቁ ዋሾች ስላሉኝ ሙሴ ሌዣን ወደ አገሩ መሄድ አለበት ብለው አባረውታል። በብዙ ሁኔታ ያስቸገሯቸውን የቤተ ክህነት ሰዎችም ራሱን ታጣቂ ወገቡን ሰባቂ እያሉ ይሳደቡ ነበር ይባላል። የእስክንድሪያው ፓትርያርክ አባ ቄርሎስ ኢትዮጵያን ለመጎብኘት መጥተው በነበረበት ጊዜ ከሃይማኖታዊው መልእክታቸው ይልቅ የግብፁ እንደራሴ የሰይድ ፓሻ መልእክተኛ ነኝ በማለት የእሱን ጉዳይና ስብከት የሚመለከት ነገር አጥብቀው ሲከታተሉ ስላዩቸው በነገሩ ተገርመው ያደረግንሎት የክብርና የወዳጅነት አቀባበል ሁሉ ስለ ክርስቶስ ፍቅር ወይስ ስለ ሰይድ ፓሻ ታማኝነት ያደረግንሎት ይመስሎታል? በማለት አንጀት የሚያሳርር ያሽሙር ጥያቄ አቅርበው ፓትርያርኩን አበሳጭተዋቸዋል። ቀደም ሲል ኢትዮጵያ ውስጥ በሚስዮናዊነት የቆዩትና በኋላ በኢየሩሳሌም የፕሮቴስታንቶች ጳጳስ የነበሩት ዶክተር ሳሙኤል ጎባት የሃይማኖት መጽሐፍ ስጦታ በላኩላቸው ጊዜ ዶክተር ጎባት በእጅ ያለውን ነገር ከሚልኩልኝ ይልቅ አንድ ሳጥን የእንግሊዝ ባሩድ ቢልኩልኝ ይበልጥ ደስ ባለኝ ነበር ብለዋል። አጼ ቴዎድሮስ በአገራቸው ጉዳይ እጅግ የበሰለና ከማንኛውም ኢትዮጵያዊ የተሻለ እውቀት የነበራቸው ከመሆኑ በላይ በነ ጆን ቤልና በነ ፕላውዴን አማካይነት ስለ ጠቅላላው ዓለም ሰፊ እውቀት አግኝተው ስለነበር ብዙ ኢትዮጵያውያን በስህተት እንደገመቷቸው አገራቸውን ለማጥፋት የተፈጠሩ ሰው አልነበሩም። የአጼ ቴዎድሮስን ጠቅላላ ትልቅነት ባጭሩ ለመግለጽ በነገሱበት ጀምሮ እስከ ሞቱበት ጊዜ ድረስ በጥጋቸው የኖረው ቆንስል ፕላውደን የአእምሮና የአካል ጥንካሬያቸው ድካም አይሰማውም። የመንፈሳቸውና የአካላቸው ድፍረት ወሰን የለውም። ሰርተው አይታክታቸውም። ቀንም ይሁን ሌሊት የሚያርፉት በትንሹ ነው። ሐሳባቸውና የቋንቋ አገላለጻቸው የተጣሩና ባጭሩ ለመረዳት የሚቻሉ ናቸው። ማመንታት በሳቸው ዘንድ አይታወቅም ብሏል። ሄንሪ ብላንክም ስለ ሰውነት አቋማቸውና ስለ ተክላለ ሁኔታቸው የሚከተለውን ጽፏል። በ1859 ዓመተ ምህረት ለመጀመሪያ ጊዜ ሳያቸው እድሜያቸው ወደ 48 ዓመት ይሆናቸው ነበር። የሰውነታቸው ቀለም ከአብዛኛዎቹ የአገራቸው ሰዎች ይበልጥ ጠየም፣ አፍንጫቸው ሰግደድ ያለ ነበር። አፋቸው ሰፋ ያለ ሲሆን ከንፈሮቻቸው በጣም ትንንሾች ነበሩ። የሰውነታቸው መጠን መካከለኛና በጣም ጠበቅ ያለ ከጡንቻማነት ይልቅ ብርቱነትና ጠምዛዛነት የሚታይበት ነበር። በፈረስና በጦር ውርወራ ማንም የማይወዳደራቸው በእግር ሲጓዙ እነዚያን የብርቱ ብርቱ የሆኑ ተከታዮቻቸውን የሚያደክሙ ሰው ነበሩ። አይኖቻቸው ጥቂት ጎድጎድ ብለው ለስላሳና በብዕር አይኖች ላይ የሚታየውን የመሰለ መቁለጭለጭ የሚታይባቸው ስለሆኑ በመልካም ሁኔታ ላይ ባሉበት ጊዜ አንድ ሰው እነሱን ሲያይ ሰውየውን እንዲወዳቸው ያደርጉታል። በተቆጡ ጊዜ ግን እነዚያ አይኖች ደም ለብሰውና በቁጣ ተቃጥለው ሲታዩ እሳት የሚተፉ ይመስሉ ነበር። ንጉሱ የቁጣ መንፈስ ባደረባቸው ጊዜ ጠቅላላ ሁኔታቸው አስፈሪ ነበር። ጠይሙ ፊታቸው አመድ የመሰለ ንጣት ያለብሰዋል። የተገጠሙት ስስ ከንፈሮቻቸው በአፋቸው ዙሪያ ትንሽ ነጭ መስመር ያለ መስለው ይታያሉ። ጠጉራቸው ቀጥ ብሎ ይቆማል። በጠቅላላው የሚታይባቸው ሁኔታ ሁሉ ለመቆጣጠር ለማይቻልና እጅግ አስጊ ለሆነ ቁጣ ዋና ምሳሌ ነበር። ይሁን እንጂ ይህ ሁሉ ሆኖ ሰዎችን በማግባባት ጥበብ ማንም አይደርስባቸውም ነበር። ከ1859 ከሚሞቱበት ጊዜ ጥቂት ቀኖች ቀደም ብሎ በተገናኘናቸው ጊዜ እንኳን ያንተ ንጉስ ክብርና ግርማ አንተልያቸው ነበር። እጅግ በነጠረ ታላቅ ሰው ላይ ሊታይ የሚችል የወዳጅነት መንፈስና ከመልካም ትውልድና አስተዳደግ የሚገኝ ከፍተኛ ባህሪ ይታይባቸው ነበር። ፈገግታቸው ሰውን በጣም ይማርክ ነበር። ቃሎቻቸው ጣፋጮችና ጸጋን የተሞሉ ነበሩ። ይህን ያየሰው እኒህን ትሁትና ፍቅርና ጸጋ የለበሱ ንጉሠ ነገሥት በውስጣቸው ያለውን አመፅ ደብቀው የሚታዩ ፍጹም አታላይ ሰው ናቸው ብሎ ለማመን ችግር ይሆንበታል። እኒህ ሰው ለአንድ አይነት ነገር ተው ብለው ሳይለምኑና ምክንያት ሳይኖር የጭካኔ ወይም የተንኮል ሥራ በፍጹም ሰርተው አያውቁም። ይኸውም የሚሰሩትን ሁሉ በፍርድ መንፈስ ተመርተው እንደሰሩት ለመግለጽና ለማሳመን ነው። እርግጥ ነው ይህ ሰው ምክንያት ብለው አቀረቧቸው የሚሏቸው ነገሮች ካስከተሉት ጥፋት ጋር አይወዳደሩም። ይሁን እንጂ ምክንያቶችን ትንሽ ቢተችም የቴዎድሮስን ትልቅነት አልካደም። አጼ ቴዎድሮስና የውጭው ዓለም። አንዳንድ ሰዎች እንደሚገምቱት አጼ ቴዎድሮስ ለውጭው ዓለም ብዙ የማያውቁ የነበሩ ሰው ይመስሏቸዋል። ከዚህም ጋር ንግሥት ቪክቶሪያን ላግባ ዓለምን እወራለሁ ብለው ነበር እያሉ ይናገራሉ። የቤደንና የክላውዴንን ነፍስ ይማርና አጼ ቴዎድሮስ ዓለምን ጥሩ አድርገው ነበር የሚያውቋት። ንግሥት ቪክቶሪያን ላግባ አሉ የሚባለው ወሬ ሙሉ በሙሉ ሐሰት ነው ሲል ቴዎፍሎስ ዋልድማየር አጭርና ቁርጠኛ በሆነ ቃል ክዶታል። ለዚህ ተረትም መነሻም መረጃም የለውም። ለንግሥቲቱ በጻፏቸው ደብዳቤዎች ለዚህ ወሬ ፍንጭ የሚሰጥ ምልክት የለም። ወደ ንግሥት ቪክቶሪያ ለምን እንዳዘነበሉ ለማወቅ የሚፈልግ ክላውዴንና ቤን የማን ዜጎች እንደነበሩ ሊረዳ ይገባል። ከዚህም በቀር ለፈረንሳይ ንጉሥ ናፖሊዮን ሶስተኛና ለሌሎችም ታላላቅ የአውሮፓ ንጉሶች ደብዳቤ የጻፉት ሚስት ፈልጉልኝ ብለው ስላልሆነ የንግሥት ቪክቶሪያ ሴት መሆን የቴዎድሮስን ዓላማ ለማቃወስ ምክንያት ሊሆን አይገባም። ዓለምን ለመውረር ያስቡ ነበር ስለሚባለውም ሚስስ ፕላት እንግሊዝንና ፈረንሳይን ለመውረር ይፎክራል ብላ ጽፋ ስትልክ በተያዘ ደብዳቤ ላይ ነገሩ ሲገኝ እናንተ አውሮፓውያን ለምንድን ነው እንደዚህ የምትዋሹ? እኔ እንዴት እንግሊዝንና ፈረንሳይን ልውጋላለሁ? እኔ ደሃ መሆኔንና እንግሊዝና ፈረንሳይ ጥቂት መርከቦች ልከው እንደሚያቸንፉኝ አውቃለሁ ብለው ራሳቸው ተናግረውታል። እርግጥ ነው የሀገራቸውና የሃይማኖታቸው ጠላት የነበሩትን አረቦችና ቱርኮች ለመውጋት ያስቡ ነበር። ለዚህም ቢሆን አገራቸው በጠላቶቿ የተከበበችና በር የሌላት መሆኗን ስለሚያውቁ ከክርስቲያኖቹ የአውሮፓ መንግስታት ጋር እንደ ልብ እየተገናኙ እርዳታ ከማግኘታቸው በፊት ምንም ማድረግ እንደማይችሉ ያውቁት ነበር። ይሁን እንጂ ወደ አገራቸው በወራሪነት ከመጣ ማንንም የሚፈሩ ሰው አልነበሩም። ለምሳሌ ከዚህ የሚከተለውን ቃል ለሙሴ ሌዣን ተናግረዋል። የአውሮፓን መንግስታት የተንኮል ብልሃት አውቀዋለሁ። ለምስራቃዊው ዓለም አንድ ክፍለ ሀገር ለመያዝ በሚፈልጉ ጊዜ መጀመሪያ ሚስዮናውያንን ይልካሉ። ከዚያ በኋላ ሚስዮናውያንን የሚያጠናክሩ ቆንስሎች ይልካሉ። በመጨረሻ የጦር ወታደሮችን ይልካሉ። እኔ በዚህ የምታለል የሂንዱስታን ራጃ አይደለሁም። ከሁሉ አስቀድሞ ወታደሮች መጥተው እነሱን መግጠም እመርጣለሁ። ቴዎድሮስ ታላቁ አስተዳዳሪ። አጼ ቴዎድሮስ ምንም እንኳ ራሳቸው እንደተናገሩት ህዝቡ ራሱ ከእሳቸው ደግ አስተዳዳሪነት ይልቅ በዘመነ መሳፍንት ሲሰራበት የቆየውን የጭካኔና የውንብድና አስተዳደር በመምረጡ ዓላማቸው ባጭሩ ቢቀጭባቸው ኢትዮጵያ ያቀዱትና በስራ ላይ መዋል ጀምረውት የነበረው አዲስና እጅግ መልካም የሆነ አስተዳደር ለሚታላቅ ሰው የአስተዳዳሪነት ችሎታ ቋሚ ምስክር ሆኖ ይኖራል። ነቃፊውና ጠላታቸው የቁጣ እጃቸውን የቀመሰው ሄንሪ ስተርን እንኳ ስለዚህ ሲናገር ምንም እንኳን እጅግ የበዙና ልዩ ልዩ የሆኑ ስራዎች ቢኖርባቸው ሁሉ ቀን ብዙ ሰዓቶችን ለፍርድ ስራ ማዋል ከፍተኛ ቁም ነገር ያለው ሃይማኖታዊ ተግባራቸው አድርገው ስለሚሰሩበት በከተማም ሆነ በጦር ሰፈር ፍትህ ጃንሆይ ፍትህ ጃንሆይ የሚሉ እጅግ የበዙ ከሳሾችና ተከሳሾች አሰልቺ ጩኸት ጆሯቸውን ሲሰነጥቀው ይውል ነበር ይላል። ማቴዎስ ሌባና ቀማኛን አጠፉ። ባሪያ እያሉ በሰው መነገድ እንዲቀር አደረጉ። ወታደርና ሁሉ በደሞዝ እንዲተዳደርና የሰላማዊ ህዝብ ሰላምና ንብረት በማንም እንዳይደፈር ጉቦ መማለጃ የሚባል ነገር ጨርሶ እንዲጠፋ አደረጉ። ያንዳንዱ ኢትዮጵያዊ በትንሽም ይሁን በትልቅ ጉዳይ ወደ ራሳቸው እየቀረበ አሪስታውን በማስተማር ፍርድ ያገኝ ነበር። ለብዙ ክፉ ጠላቶቻቸው ፍጹም ይቅርታ ያደርጉ ነበር። ህዝብን በድለው ካገኟቸው ወዳጆቻቸውንም ያለ ምህረት ቀጥተዋል። ወታደር ባላገሩን ቢዘፍ 37ቱን ቆረጧቸው ሲሉ አለቃ ዘነብ ጽፈዋል። አጼ ቴዎድሮስ እንደ ታላቅ አስተዳዳሪነታቸው እጅግ ሰፊና የአንድነት መንፈስ ያለበት ልብ ነበራቸው። አንድ አድራጊው ንጉሠ ነገሥት የኢትዮጵያ መሳፍንት በራሳቸው ሰራዊት ኃይል ብቻ በየተራቸው መጥተው አገራቸውን በእጃቸው ከያዙ በኋላ አንዳንድ ድል አድራጊዎች እንደሚሰሩት ግዛቱን ሁሉ አብረዋቸው ለተንገላቱ ሰዎች ብቻ እያከፋፈሉ አልሰጡም።
Thank you. ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል። በደብዳቤ ኖታ ዲሞክራሲ የመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 USA ሲሆን በኢሜይል efdpu@aol.com
ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርዛዛ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሸነባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮው ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራን የታለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋውርሽ ያን ጎልሽ ነጻነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስቶ ባንቺ መልክ አግጦ ውበትሽን ለብሶ ሀዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሀዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቷልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሀዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም የለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጠም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሀዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬም መቤት የህሊና ሀብቴ ራቸው እድግ ነው ህልቆ መሳፍርት ወሰንዲካ የለው እስከ ምጽአት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እድግ የጠለቀ ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሀዘንተኛ እናቴ ምንኛ የጠና የወደደ አንጀት ያፈቀረሽ ሲለይ ሲፈታ በሞት ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሻን ሰብስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሀዘን በፊትሽ ሲለካ ሆኖ ሰመመን كازيش وجهو شككنش شفنا ترددوا لبينا أدرت رقومنا داي الزلك يلم عبرن النزلك يتنسى عيه برهان اسكميل فنتك حزن تنيان ناتي يمتعون كنبرن يمل الشكم نرسل لقفرة وبتلم شوت الماء كسمش عي السبر وزش عي مدد يملس علمنا انتي هون بكت سندي بمريت وسط تذرتا بسسا بزوز هفر علت متغاس الست النسا بموتو لجوز تشيه تنساين جنو هذا نشن باسيت ليلوت واسبو كاتش يتفعل بهاي تدمسسو يواتش يتقران ينبر دفرسو يالفو عالفامت هنت أبكي لما تيجو من قدسن كنشن سندنكي يلجوز تشاد انت يموتو تهلا يميل من لمنا وعند الناس بمنا سقات تو أربا أمرات تو في عبو ياترال تنقى تزاري من يقول لعد مهان عون بتوني ادو مدرعاتو يمي بال وندلج اندتو الجماني ياوس بيون لزيا لجو تش مج موتو هزن ايقباش خاريك بيس لسارو من قد تيدو لشي فلان تهجمت او كرت جم قرانا كالجو تش عندو سمك عبرو خونوت اي كتسيك عنا ين ملاك تلاكن اندنا قرلانشي الناس هاتشن ينيا انتت برتشي عتزن الناسي تبال برتا برتا عين ستسف عن دفاع على اللاس مكتا نرو فرق عنو على اللاس مسك ينين تمي فزم ما درسو كالك نقدي الناسي عفر تبالاني تانوراني بالبوها اندعت رساني بمقف نبرا يالا هليناي የናቴ መከራ ሆኖ መከራዬ ሰንታይን ተወጣው ፍጆታው ለሌላ የትልሙን ማቃኛ ይፍጠር ሌላ መና ብዙ አንጻር አይነበር እኔ በህይወቴ እየተደቀነ ሲጋረድ ተፊቴ ለከላው በሞክር ክፉ ክፉነ የናቴን መከራ እሾ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ مكروان مكلات دار دارون كنت بي حق مبالاي نقر تسنوت عكالي يقدل سر تهت هونو بسك أبالي زنبلو مع الدامت يجيو سكيلقس سايود بقديتا يهو سيكلقس ينهو اللويا يهو سنور بن قرقرو عطمتين سبرو ينين ناس قرورو انين دازيهوني قباهو كمك عبر لجسو لاج الناسي يميا جسو كدار ينن تناقون لجشو طلون هيدا يلان دالت ايك او الزار هونو نرقودا عالعرف انقوان بلو كمك عبر قبتو عدن تونا جرن يهن عفوتتو حزن تنيان ناتي حزن تنيان ناتي حزن تنيان ناتي حزنش ببزا حزن تنيان ناتي تنكش عن سفسفون قبا بقلبتي
تاكلا لا فروغراماتشن بزيهو يتناكا كالي